Gambino VOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችኋል የጋቢና ቪኦኤ አድማጮች። የዛሬ ረቡዕ ጥቅምት 11 2013 ዓ.ም ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። ለዛሬ ምሽት ከያዝንላችሁ ፕሮግራሞች መሃል በአማራ ክልል ኦሮሚያ ልዩ ዞን የሚገኝ ከ14000 ሄክታር በላይ የሰብል ምርት በአንበጣ መንጋ ጉዳት እንደደረሰበት የሚገልጽ ዘገባ ይኖረናል።
ጉዳቱ ከፋ ነው፣ እኛ ጋር ከፋ ነው። እኛ ማቱረዛ 03 ቀበሌ ጀፖርት ይባላል። ምንም የዶሮን ምሽት እንኳን ይዞ ገባ የለም።
የአሜሪካ ድምጽ ካናገራቸው በተለያዩ ዞኖች የሚኖሩ አርሶ አደሮች መሃል አንዱን የሰማችሁት። ዝርዝሩ በአብይ ርዕሳችን ይቀርባል።
በዚህ ዘመቻ ላይ ሁሉም ክልሎች ይሳተፋሉ። አማራ ክልል የራሱን ድርሻ ይወስዳል። ኦሮሚያ፣ ቤኒሻንጉል፣ ጋምቤላ፣ አዲስ አበባ፣ ድሬዳዋ እያለ ይሰጠዋል። እያንዳንዱ
የኢትዮጵያ ግዙፍ ሐይቅ የሆነውን ጣናን ከእንቦጭ ለማጽዳት የሥራ ዘመቻ መጀመር አስመልክቶም ዘገባ ይኖረናል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብራችሁ ማመሻው ስመኝሽ ቆየነኝ። በቅድሚያ ከዓለም ዙሪያ ያሰባሰብናቸው ዜናዎች ይዞ ሀብታሙ ስዩም እየጠበቃችሁ ነው። ወደ እሱ ላሳልፋችሁ።
አመሰግናለሁ ስመኝሽ። የናይጄሪያው ታደረውች ስናንት ለሊዝ የፖሊሶች የጭካኔ ተግባርን ይቃወሙ በነበሩ ሰልፈኞች ላይ ተኩስ ከፍቷል የሚል ክስ የሀገሪቱ ባለስልጣናት እየመረመሩ መሆናቸው ተዘግቧል። ድርጊቱ የተፈጸመው የሀገሪቱ ትልቋ ከተማና የንግድ ማዕከል በሆነችው ሌጎስ በሚገኘው ለኪቶል ፕላዛ በተባለው መንደር መሆኑ ተገልጿል። አንድ ማኝ ለዜናው ታሮች በገለጸው መሰረት ወታደሮቹ በቦታው ደርሰው መብራት እንደጠፋ ተኩስ ከፍቷል። እማኙ አኪም ቦሱዋላ ወጉንሳኒያና ሌሎች አይነ ምስክሮች በተኩስ የቆሰሉና የሞቱ ሰዎች እንዳሉ ገልጸዋል። የተኩስ ወሬ የተሰማው የሌጎስ ከተማ አስተዳደር ባባጂዲ ሳንዋ ኦሉ የ24 ሰዓታት የሰዓት እላፊ ገደብ ባወጁበት የመጀመሪያው ሌሊት ነው። የዋይት ሃውስ ቤተ መንግስትና ዲሞክራቶች የሚበዙበት የህዝብ ተወካዮች ምክር ቤት በኮሮና ቫይረስ መዛመት ምክንያት ችግር ላይ የወደቁትን ለመርዳት የሚያስፈልገው የሁለተኛ ዙር ወጪ ለመመደብ በሚደረገው ውይይት የእርቅ ግልግል የማድረግ ፍላጎት እንዳላቸው የተወካዮች ምክር ቤት አፈጉባኤ ናንሲ ፔሎሲ ገልጸዋል። ናንሲ ፔሎሲ ትናንት ከዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምኑቺን ጋር በስልክ እንደተነጋገሩ ገልጸው ዛሬ ከውጭ አገር ጉዟቸው ሲመለሱ ውይይቱን እንቀጥላለን የሚል ተስፋ እንዳላቸው ተናግረዋል። ፔሎሲ ለዲሞክራቶቹ የሥራ ባልደረቦቻቸው በጻፉት ደብዳቤ ወደ ስምምነት በተቃረብንበት በአሁኑ ወቅት ከምኑቺን ጋር ባደረግኩት ንግግር በበለጠ ግልጽ መሆኑና የጋራ እምነት ተንጸባርቋል ብለዋል። በዩናይትድ ስቴትስ ክፍለ ግዛት ኖርዝ ካሮላይና ያለ አንድ መራጭ የምርጫ ድምጹን በፖስታ ቤት በኩል ሲልክ ከምርጫው ዕለት በፊት እስካላከው ድረስ ድምጹ ከምርጫው ቀን በኋላም ቢሆን ይቆጠራል ሲል አንድ የፌዴራል ይግባኝ ፍርድ ቤት በይኗል። በኮሮና ቫይረስ ስጋት ምክንያት ሰዎች በአካል በመርጫ ጣቢያዎች ሄደው ከመምረጥ ይልቅ በፖስታ ቤት በኩል መላክ በሚፈልጉበት በአሁኑ ወቅት የፖለቲካ ፓርቲዎችና የመብት ቡድኖች ያንዳንዳቸው ክፍለ ግዛቶች ስለሚያደርጉት የሕግ ለውጥ እየተከራከሩ ነው። የአፍጋኒስታን ባለስልጣኖች በገለጹት መሰረት በጦርነት በዳሸቀችው ሀገር ምስራቃዊ ድንበር በተካሄዱ የአማጽያን ጥቃቶችና በፓኪስታን ቆንስላ አጠገብ በተከሰተ የመረጋጋት አደጋ 50 የሚሆኑ ሰዎች ተገድለዋል። ማኞች እንደሚሉት ዛሬ ማለዳ ላይ በብዙ ሺዎች የሚቆጠሩ የአፍጋኒስታን ተወላጆች የፓኪስታን ቪዛን ለማግኘት ማመልከቻ ለማስገባት ሲሉ ጀላላባድ በሚገኘው ቆንስላ አጠገብ ባለው ስታዲየም ተሰብስበው ይጠባበቁ በነበረበት ወቅት በሰዎች መካከል መገፋፋት ተጀምሯል። በተከተለውም የመረጋጋት ሁኔታ ታዲያ ቢያንስ 11 በእድሜ የገፉ ሴቶች የሚገኙባቸው 15 ሰዎች ተረጋግጠው እንደሞቱ የክፍለ ሀገሩ አስተዳደር ቃል አቀባይ ተናግረዋል።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በእለቱ አብይ ርዕሳችን ወደ ያዝነው ጉዳይ እንለፍ። በ2013 በኦሮሞ ብሔረሰብ አስተዳደር ዞን ያንበጣ መንጋ በሰብል ላይ ጉዳት ማድረሱን አርሶ አደሮችና የዞን አስተዳደሮች ለአሜሪካ ድምጽ ገልጸዋል። እስካሁንም በክልሉ የሚገኝ ከ14000 ሄክታር በላይ የሰብል ምርት ጉዳት እንደደረሰበት ተገልጿል። የወሎ ዘጋቢያችን መስፍን አራጌ ዝርዝር ዘገባ አለው።
በባቲ ወረዳ ጨቆርቲ ቀበሌ አካባቢ ለሚኖሩት የ60 አመቱ ሰይድ አህመድም ሆነ ኑሯቸውን ጉሬ ቀበሌ ላደረጉት የ47 አመቱ አብዱ ሙስጠፋ እንዲህ አይነት አደጋ ሲያጋጥማቸው የመጀመሪያቸው ነው። የበረሃን በጣ ጉዳት ማድረሱን ከመገናኛ ብዙሃን ልሳን ይሰሙ የነበሩት አርሶ አደሮች አደጋውን ፊት ለፊት ለመጋፈጥ ተገደዱ።
እኔ ማሽም እንግዲህ ወደ 46 7 ገብቻለሁ። የኔም ሙስጠ አይቻለሁ ገንድሮኝ እንዳለ
በብሔረሰብ ዞኑ በስድስት ወረዳዎች ውስጥ የሚገኙ 61 ቀበሌዎች በአንበጣ መንጋው ተወረው በሰብል በግጦሽና በቁጥቋጦ ማሳ ላይ ጉዳት ደርሷል። በተለይ ባቲ ወረዳ ሰፊ ጉዳት ከደረሰባቸው አካባቢዎች ቅድሚያውን ይይዛል። አርሶ አደሮች እንደሚሉት ወረዳውን ከመሰረቱት 26 ቀበሌዎች ከ20 በላይ ያንበጣ መንጋው ሰለባ ናቸው። አርሶ አደር አብዱ 50 ኩንታልና ከ50 ኩንታል በላይ የሚያመርቱበት መሬታቸው ሙሉ በሙሉ ከጥቅም ውጭ ሆኗል። የማስተዳደራቸውን 11 ቤተሰብ እንዴት ይዤ እዘልቃለሁ ከሚል ህሊና ሙግት ጋርም ግብግብ እንዲያዙ ይናገራሉ።
አንበጣ እኛን ግን ማሽላ ነው የምንገራው። ማሽላም ማሾም በመሰረትም ሁሉም ገሳ በለውም ሁሉም ገብቷል።
የዘጠኝ ቤተሰብ አስተዳዳሪ የሆኑት አርሶ አደር አብዱም ከማሳቸው የሚያፍሱት ምርት ይቅርና ዶሮ ጭራ የምትለቅመው ፍርፋሪ እንዳልተረፋቸው ገልጸዋል። ሁሉን አውዳሚውን የበረሃ አንበጣ በማማረር
ጉዳቱ የከፋ ነው። እኛ ጋር የከፋ ነው። እኛ ማቲወረዳ 03 ቀበሌ ጨቆርቲ ይባላል። ምንም የዶሮ የሚሸጥ እንኳን ይዞ ገባ የለም። ሐሙስ ማክሰኞ እኛ ላይ ውሎ እኛ ላይ አድሮ ያው ተናፋ በጠያራም ምንም
በአውሮፕላን ርጭት ተደርጎ ነበር ማለት ነው?
አዎ ተደርጓል።
እንደ ዞኑ ምክትል አስተዳዳሪ ኢብሬ ከበደ መግለጫ አንበጣው የነፋስ አቅጣጫን ተከትሎ ስለሚንቀሳቀስ አንዳንዴ የመቀነስ አንዳንዴ ደግሞ የመጨመር አዝማሚያ ያሳያል።
ደዌ ሐራዋና ባቲ ወረዳ ላይ የመቀነስ አዝማሚያ አለው። ቢለጡ ሙጋና እርጥማ ፍርሴ ወረዳዎች ላይ ደግሞ የመጨመር ትሬንድ ነው ያለው። የነፋስ አቅጣጫ ተከትሎ ትላልቅ መንጋ እየገባ ነው ያለው። ቢለጡ ሙጋ ወረዳ ላይ በሸዋሮ ቤት በኩል ያሉ ቀበሌዎችን በከፍተኛ ደረጃ እያጠቃ ነው ያለው። አርጥማ ፎርሲም እንደዚሁ አንድ ሁለት ቀበሌዎች ላይ ከፍተኛ ጥቃት እየፈጸመ ነው ያለው።
አቶ ብሬ እንደሚያስረዱት ያንበጣ መንጋው በዞኑ 17772 ሄክታር ሰብል ላይ ጉዳት ሲያስከትል ከዚህ ውስጥ 14440 ሄክታሩ ሙሉ በሙሉ ከጥቅም ውጭ ሆኗል። ይህ ደግሞ በአካባቢው ምርታማነት ላይ አሉታዊ ተጽዕኖ ያሳድራል ባይ ናቸው።
እጅግ በጣም ምርታማነታችን ላይ ከፍተኛ ተጽዕኖ ያሳድራል። በዚህ አመት በቂ እርጥበት አግኝተን ስለነበረ እንደ ዞን 1.7 ሚሊዮን ኩንታል ምርት እናገኛለን ብለን ነበር አቅደን የነበረው። ነገር ግን ባቲ ወረዳም፣ ጊሌ ጥሙጋም፣ ደዌ ሐራዋም፣ አርጥማ ፉርሲም ያደረሰው ጉዳት በቀላሉ የሚገመት አይደለም። በተለይ ባቲ ወረዳ ላይ ከፍተኛ ጉዳት አድርሷል። ስለዚህ ምርታማነታችን ላይ ያለው ተጽዕኖ ጠንከር ያለ ነው የሚሆነው።
አርሶ አደሮቹ የዕለት ደራሽ እርዳታም ሆነ በዘላቂነት የሚቋቋሙበት ብልሃት ይፈጠር ዘንድ ጥያቄ አላቸው።
ምንስም እየጠየቅን ነው ዋገ ከአራዳን ደግሞ ያለን ሀብት ሽጠን እስካልቁ ድረስ እናበላለን እንጂ ምን ትደረሳል?
እኛ እንግዲህ የምንደረግም የለንም። ወደ መንግስት እየጮህነን እንጠብቃለን።
ምክትል አስተዳዳሪው ለአርሶ አደሮቹ ጥያቄ ሲመልሱ
ጉዳቱ እጅግ በጣም ከፍተኛ ከመሆኑ ጋር ተያይዞ የመጀመሪያው ያው የስነ ልቦና ግንባታ ነው። መንግስትም ረጂ ድርጅቶችም ህብረተሰቡም እርስ በርስ እንደሚደርሳላቸው እና ምንም መፈናቀልና ጉዳት እንደማይደርስ ከጎናቸው እንዳለን መተማመን ነው። ሁለተኛው በመስኖና በብላጊ በሚገኙ አጋጣሚ ያጡትን ምርት እንዲተኩ ማድረግ ነው። የመስኖና ብላጊ አጋጣሚ የማይኖራ አርሶ አደሮች ደግሞ እንስሳት ሀብት ላይ ተሰማርተው የኑሮ መሰረታቸውን እንዲሻሻል አድርገን ለመቋቋም ነው ጥረት እየተደረገ ያለው። የዕለት እርዳታ የሚያጡ አርሶ አደሮችም ስላሉ የዕለት እርዳታ የማቅረብ ስራውም ኦልሬዲ ተጀምሯል። ከክልል 2000 ኩንታል ስንዴና 210 ኩንታል አልሚ ምግብ ኦልሬዲ ገብቷል። ከፌዴራልም ኦልሬዲ መጓጓዝ እንደጀመረ መረጃዎች አሉ።
በዞኑ በውስን የአውሮፕላን ርጭት ግን ደግሞ በተጠናከረ ህዝባዊ ርብርብ አንበጣውን ለመከላከል የተደረገው ጥረት መንጋ ማሳደጃው ወደ አጎራባች ዞኖች እንዳይሸጋገር ከማድረግ ባለፈ የተወሰነ የሰብል ምርትም ለማትረፍ መቻሉን ከዞኑ እየደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። አስተያየቶቻችሁን በፌስቡክ ገጻችን @voa አማሃሪክ ወይም በኢሜል አድራሻችን gabina@voanews.com ላይ ላኩልን ይደርሰናል። ዝግጅታችን ይቀጥላል። ተከታዩ ዘገባችን ወደ ወንጪ ሃይቅ ይወስደናል። የወንጪ ሃይቅ አካባቢ ወንጪ እንዲለማ ከጉርጉራና ኩይሻ ጋር በገበታ ለሀገር ለማስቀድ በመካተቱ የአካባቢው ነዋሪዎች ደስታቸውን እየገለጹ ነው። ወንጪን የማልማቱ ስራ ሲጀመር የተቻላቸውን ሁሉ በማድረግ ከጎኑ እንደሚቆሙ የሚናገሩት ነዋሪዎች ተስፋና ስጋታቸውን በስፍራው ተገኝቶ ለነጋገራቸው ዘጋቢያችን አብራርተዋል። የወንጪ ሃይቅን ሲጎበኙ ከነበሩ ሰዎች መካከልም ሃይቁ ለምተው ለማየት ያላቸውን ጉጉት ገልጸዋል። የነቀምት ዘጋቢያችን ናኮር መልካ ተጨማሪውን ይዟል።
በኦሮሚያ ክልል በምራብና ደቡብ ምራብ ሸዋ ዞኖች አዋሳኝ ቦታ ላይ ይገኛል። በተራራዎች የተከበበው ይህ ማራኪና አከባቢውን በለምላሜ አረንጓዴን ያላበሰ የተፈጥሮ ጸጋ ወንጪ ሃይቅ ይባላል። ጸጥረጭ ለሽ ብሎ ተኝቷል። አከባቢው የመንፈስ እርጋታን ይሰጣል። የተፈጥሮ ውበትን ለማድነቅ ያነሳሳል። ይህን ውብ ሃይቅ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከወራት በፊት ከሁለቱ ማለትም ጎርጎራና ኮይሻ ሃይቆች ጋር ገበታ ለሀገር በተባለው የልማት እቅድ ውስጥ መካተቱን ይፋ ሲያደርጉ እንዲህ ብለው ነበር።
ጎርጎራ አፈጣጠሩ በራሱ ለቱሪስትም ሆነ ለሀገሪው ሰው እጅግ ሳቢ ሆነ። በተፈጥሮ ሁሉ ነገር የታደለ ነው። የሚቀረውን መሰረተ ልማት በማሟላት የክልሉ መንግስት፣ የክልሉ ባለሀብቶች፣ የፌዴራል መንግስትና መላው የኢትዮጵያ ህዝብ እንደ አንድ መዳረሻ የሚያለማው ቦታ ይሆናል። ሁለተኛው ወንጪ ነው። ወንጪ በምዕራብና በደቡብ ምዕራብ ሸዋ መካከል የሚገኝ ሁለት ሀይቆች በአስር ኪሎ ሜትር ርቀት ውስጥ የሚገኙበት እጅግ ማራኪ የሆነ የተፈጥሮን ሙሉ የሆነ የመስጠትና የአርት ብቃት የሚያሳይ ተራራ ግሪን ውሃ ያለው መጠነኛ ስራ በመስራት ከአዲስ አበባ በጣም ቅርብ ቦታ በመሆኑ ብዙ ሰዎች ቅዳሜና እሁድ እየወጡ ሊዝናኑበት የሚችሉ የአካባቢ ማህበረሰብም ስራ በማግኘት የስራ እድል በመፍጠር ኑሮው እንዲያሻሽል እድል የሚሰጥ
ካምቦ 27 ኪሎ ሜትር ርቀት ላይ የሚገኘው የወንጪ ሃይቅ አካባቢ ነዋሪዎች ወንጪ በገበታ ለሀገር ምክንያት ሊለማ በመሆኑ የተሰማቸውን ስሜት አጋርተውናል።
ስሜ ደሳለኝ ገለታ ይባላል። የወንጪ ተወላጅና የኢኮ ቱሪዝም አባል ነኝ። የመግለጫ ጠቅላይ ሚኒስትሩ መጥቶ ሲነግሩ የወንጪ ሁሉም ተደስቷል። ምክንያቱም ከአባቶቻችን ጊዜ ጀምሮ ለረጅም አመታት አምቦና ወሊሶ መንገድ አቤቱታ ሲናቀርብ ነበር። መንገዱ ተቋርጦ የተማርነው ከዚህ ወሊሶ 40 ኪሎ ሜትር እየተመላለስ ነበር የምንማረው።
በሚዲያም በሀገር ገበታ ላይም እንዳየነው የታቀደው ፕሮጀክት እንሰማ ወይም ሲናይ በጣም ደስ ብሎናል። እኔ በግሌ እኔ ደስ ብሎኛል ማለት ነው።
እኔ ስሜ ቢልሞ ዘለቃ ነኝ። እዚህ አክባቢ ብዙ መንግስቶች የጎመኙ ቆይቷል። እስከዛሬ ድረስ ምንም አላገኘንም። በአሁን ጊዜ በዶክተር አብይ አህመድ ጊዜ ይገኛል ተባለ። ቢያገኝም ደስ ይለኛል።
የልማት እቅዱ ከዚህ በፊትም ኢትዮጵያን ሲመሩ በነበሩ መንግስታት እየተያዘ ሲተው የነበረ በመሆኑ ስጋት አለን ይላሉ። ህይወታችን ከሃይቁ ጋር የተቆራኘ በመሆኑ ወንጪ ሲለማ ለኛም የወደፊት ኑሮ መታሰብ አለበት ሲሉም አክለዋል። ነዋሪዎቹ
ጀመራል ይባላል ግን ፕሮጀክቱ ይጀመርና ይቋረጣል። ፕሮጀክቱ ዲዛይን ይደረግና ይቋረጣል። ያ ነገር ይቀራል የሚል ትንሽ ጥርጣሬ ቢኖርብንም ግን ይሄ ነገር ከግብ ከደረሰና ከለማ በጣም ብዙ ለውጥ ይመጣል ብዬ ተስፋ አደርጋለሁ።
አማንከናናና ከነቲ ዋንቲ በርባዳሙ አዋስት ቢየከና ፈየደሙ
የኛ አከባቢ ህብረተሰብ የሚፈልገው ተጠቃሚ መሆን ነው። የወንጪ ተፈጥሮ ሀብት ሳይነካ ህብረተሰቡ ከዚህ ቦታ ሳይፈናቀል በዚህ ቦታ ከወንጪ ጋር አብረን ማደግ አብረን መልማት እንፈልጋለን ብለዋል።
ዋንቲኑ ትጅብኑ ከነከ ሰው ቢየከና ካአኑ እንጀዳን
እኛ የምንጠላው ነገር ከዚህ ቦታ ተነሱ ካሉ ብቻ ነው። እንሰት ተመጋቢ በመሆናችን ከዚህ ወደ ሌላ ቦታ ሄደን መልመድም ሆነ መኖር አንችልም። ወንጪ ህይወታችን ነው። ሁላችንም እዚው አብረን ከወንጪ ጋር ተደጋሚ ብንሆን ደስ ይለናል ብለዋል። የወንጪ ሀይቅ የልማት እቅድ ተግባራዊ ሲደረግም በቻልነው ሁሉ ለስራው ስኬት አስተዋጽኦ እናደርጋለን ብለዋል።
መስነድ ማስተም ደማ ሁማች ሞነት ጎቹ ብደንዴኙ ናኑን ኩንሁም ለቀምና
መስነድ ማስተም ባላለው በጉልበታችን አስተዋጽኦ እናደርጋለን። ያካባቢውን ሰላምም እናስጠብቃለን። በዚህ ከጎናቸው እንቆማለን።
ኑቲዋን ቲንጉማቸኑ ኡምነኪኛ
እኛ የምናደርገው አስተዋጽኦ በጉልበታችን በጸባያችን ከጎናቸው እንቆማለን። ለእንግዶቻችን ጥበቃ እናደርግላቸዋለን። ቡናም ቢሆን ውሃ ማንኛውንም ቤት ያፈራውን ነገር በማቅረብ አብረን በመቋደስ ከጎናቸው እንቆማለን ብለዋል። በወንጪ ሀይቅ ለልማት መታጨት ስላደረባቸው ተስፋና ጥሩ ድሎች እንዲያብራርተዋል።
ፕሮጀክቱ ለወደፊትም ለኛም ትልቅ አስተዋጽኦ እንደሆነ ስለዚህ ለሀገሩም ለውጥ ነው ለስራ እድልም ጥሩ ነው ለዚህ ናዋሪም ደግሞ ለዚህ አካባቢም ይሄ ቦታ ትልቅ አስተዋጽኦ አለው። ስለዚህ ጥሩ ቢጀመርልን ደስ ይለናል።
የመንገድ ችግር ነበርብን ማለት ነው። ያ መንገዱ መፍትሄ ያገኛል። ሁለተኛ ደግሞ ቱሪስት ወንጪ ይመጣሉ ሆቴል የለም። ቱሪስት ደግሞ የሚመጣው ወይ ማደራ ይፈልጋል ተጠቅሞ ነው የሚመለሰው በአንድ ቀን ማለት ነው። ያ ነገር የለም ምግብ የለም የሚያድሩበት ቦታ የለም። በዛም እኛ ያንድ ቀን አገልግሎት ትንሽ ነበርም እናገኘው ማለት ነው። ይሄ ልማቱ እነት ከሆነ ከግብ ከደረሰ የቱሪስቶቹ ማረፊያ ሆቴል መንገዱ ከተስተካከለ እኛውን በቀን ደርሶ መልስ የምንጠቀመውን ያ ሰዓት አገልግሎት ሰጥተን ህይወታችንን ለውጣል ብለን ተስፋ እናደርጋለን። ያካባቢ ወጣት አባቶች አሉ። ለምሳሌ እናቶች የሆነ የተወሰነ ስልጠና ወስዶ ሻይ ቡና አዘጋጅቶ ማለት ዛ በብዛት ሰራተኛ መጥቶ እዚህ ሲከተም ማደሪያ ምናምን አዘጋጅቶ ያለውን የአካባቢውን ምግብ ያዘጋጁ በተጨማሪ ፕሮጀክት ውስጥ ያልቀ ድረስ ተጠቃሚ ይሆናሉ የሚል ሁኔታ አለ። ሌላ ደግሞ ለማቴሪያል ሎካል ቤቶች ሲሰሩ እንደ ቀርከ ያሉት እንደ የተለያዩ በቃ የአበሻ ጽድ አለ ባርዛፍ አለ አንዳንድ ኢንፎርሜሽን አሁን ስንሰማ ባለ ሀብት ነው የሚያቀርበው በጨረታ ይባላል። የአካባቢው ህዝብ ደግሞ ተጨማሪ ጥቅም የሚያገኘው ያንን ቀርካውን ባርዛፉን የአካባቢው ያለውን ራሱ ገበሬው ራሱ የአካባቢው ህዝብ ለዛ ለኮንትራክተሮቹ ቢሸጥ ተጨማሪ ገቢ ያገኛል የሚል ግንዛቤ አለኝ በግሌ።
የወንጪ ሀይቅን ከአዲስ አበባ ሊጎበኙ ከመጡ ከሀያ በላይ ሰዎች መካከል ያነጋገርኳቸው ሀሳባቸውን አካፍለውኛል።
እኔ ብርሃን እባላለሁኝ ከአዲስ አበባ ነው የመጣሁት። አሁን ስመጣ ለሁለተኛ ጊዜ ነው። ካምፕ እያደረግን ሀይቁን እያየን ከአካባቢው ጋር ከተፈጥሮ ጋር አብረን እንጆ እያደረግኩኝ አሁን ሁለተኛ ዙር ነው የመጣሁት እዚህ። አሁን ራሱ ባለበት ሁኔታ ሰው መቶ ማየት ያለበት እና በጣም የሚያስደስት ቦታ ነው አካባቢ ይለብ ቦታው ደግሞ ለምቶ ቴክኖሎጂን ተሰርቶበት ከሆነ ደግሞ ለአካባቢውም ላለው ሰው እንዳገርም የተሻለ ጥቅም እናገኝበት ነው። ከከተማ ገረገር በጣም በአጭር ኪሎ ሜትር ውስጥ የሚገኝ ጥሩ ቦታ ስለሆነ የተሻለ ነገር እናገኛለን ብዬ አስባለሁ።
ተስፉ ባላለሁ የመጣ ነው ከአዲስ አበባ 25 ነን። እኔ ለመጀመሪያ ጊዜ ነው የመጣሁት ግን የማየት ጉጉት አለ። ምክንያቱም ጓደኞቼ ከዚህ በፊት በተደጋጋሚ መጥተው ስለሚያውቁ ፎቶም ስለሚያሳዩኝ ፕላስ ደግሞ በቲቪም ስለያየሁኝ ጠቅላይ ሚኒስትራችን ዶክተር አብይ አህመድ ይሄ እዚህ ወንጪ ሀይቅ ላይ ልማት ይሰራል ሲሉ እጅግ በጣም ጉጉት ነው ያደረብኝ። ስለዚህ ከመልማቱ በፊት ባየው የሚል ጉጉት ስላደረብኝ ነው መጪ ለማየት የወሰንኩትና ቀጣይ ደግሞ ሲለማ ከዚህም በላይ ያምራል ብዬ ተስፋ አድርጋለሁ።
በዚህ በ2013 ዓ.ም እንዲጀመር እቅድ ተይዞለት የተለያዩ ተግባራት እየተከናወኑለት እንደሚገኝ የሚገለጸው በገበታ ለሀገር ለሚለሙ 3 ሀይቆች የልማት እቅድን ለመደገፍ የተለያዩ ተቋማት ድጋፍ እያደረጉ መሆናቸውን የሀገር ውስጥ ብዙሃን መገናኛ ፋና ብሮድካስቲንግ ኮርፖሬት FBC ዘግቧል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ቀደም ሲል ለሰማነው ዘገባ ናኮር መልካን እናመሰግናለን። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። የኢትዮጵያ ግዙፍ ሀይቅ የሆነውን ጣናን ከእንቦጭ ለማጽዳት የሥራ ዘመቻ ከሰሞኑ ተጀምሯል። በዘመቻውም በሀይቁ ላይ ተንሰራፋውን አረም 90% ለማጥፋት እቅድ ተይዟል። የባህር ዳር ዘጋቢያችን አስቴር ምስጋናው የዘመቻውን መጀመር አስመልክታ ቀጣዩን ዘገባ ልካለች። ወደዛው እንለፍ።
ጣናን መታደግ ህዳሴ ግድብን መታደግ ነው በሚል መሪ ቃል የተጀመረው ዘመቻ ሁሉንም ኢትዮጵያዊ ያሳተፈ ነው ብለዋል የክልሉ የመንግስት ኮሙኒኬሽን ጉዳዮች ዋና ዳይሬክተር አቶ ግዛቸው ሙሉነህ ዛሬ ለአሜሪካ ድምጽ ሲናገሩ። በአንድ ወር ጊዜ ውስጥ ጣናን ከእንቦጭ በመታደግ ወደ ነበረበት መመለስና የህዳሴ ግድብንም ከእንቦጭ አረም ስጋት ነጻ ማድረግ ነው ሲሉም አላማውን ገልጸዋል።
ዛሬ ከጥቅምት 9 እስከ ህዳር 9 ባለው ተከታታይ አንድ ወር ያህል የሚቆይ ነው የሚሆነው። በዚህ ዘመቻ ላይ ሁሉም ክልሎች ይሳተፋሉ። አማራ ክልል የራሱን ድርሻ ይወስዳል። ኦሮሚያ፣ ቤኒሻንጉል፣ ጋምቤላ፣ አዲስ አበባ፣ ድሬዳዋ እያለ ይሰጠዋል። እያንዳንዱ ለራሱ የተሰጠውን ድርሻ እንቦጭን ያስወግዳል ማለት ነው። የትኛውም አይነት የማህበረሰብ ክፍል ይሳተፋል። ይህንን ስራ ቢመራ በክልልም አንድ ኮሚቴ በምክትል ርዕሰ መስተዳድር ሊገባ ይመራል። በፌዴራል ደግሞ ራሱን የቻለ ቢመራ ኮሚቴ አለ። በዚህ ደረጃ ከ106 ሚሊዮን ብር በላይ ሞቢላይዝ ይደረጋል። የአረሙን 90% በላይ ማጥፋት የሚያስችል እንቅስቃሴ ይደረጋል ተብሎ በሚታሰቡ ጣራን መታደግ ህዳሴ ግድብን መታደግ በሚልም ጭምር ነው እንቅስቃሴ እየተሰራ ያለው እና በቀጥታ ግንኙነት ያለው ስለሆነ አይደለም ለህዳሴ ግድብ ለሌሎችም እንቦጩ እንዳይንቀሳቀስ ባለበት እንዲቀር ካላደረግን ለሌሎችም የውሃ አካላት አደገኛ ስለሆነ እንደ ሀገር በዚህ ደረጃ ታስቦ ነው መሰራት ያለበት።
3 ዞኖች 9 ወረዳዎች እና 1 የከተማ አስተዳደርን ጨምሮ በ30 ቀበሌዎች ላይ የእንቦጭ አረሙ ተስፋፍቶ 4300 ሄክታር የሚሆነው የሐይቁን ክፍል ወሯል። የክልሉ መንግስት እንደተናገረው ክልሉ ሐይቁንና ሌሎች የውሃ ውስጥ አካላትን የማልማትና የመጠበቅ ኃላፊነት የተሰጠው ኤጀንሲ ከማቋቋም ባለፈ በጀት በመመደብ በተለያዩ ጊዜያት ሐይቁን ከእንቦጭ ለመከላከል ሙከራዎችን ሲያደርግ መቆየቱን አስታውሰዋል። አቶ ግዛቸው ዛሬ በተጀመረው ዘመቻ ከሁሉም ክልሎችና ከሁለቱ የከተማ አስተዳደሮች መንግስታዊና መንግስታዊ ያልሆኑ ተቋማት፣ የምርምር ማዕከላት፣ የሲቪክ ማህበራትና ልዩ ልዩ የህብረተሰብ ክፍሎች ተሳትፈዋል ተብሏል። እንቦጭን ለማጥፋት የተመረጠው ዘዴም የሰው ጉልበት ብቻ መሆኑን ነው አቶ ግዛቸው የጠቆሙት።
ምክር ቤት አለው፣ ራሱን የቻለ ምክር ቤት ተቋቁሟል። በክልሉ ርዕሰ መስተዳድር የሚመራ የቦርድም ጭምር የሚመራ ነው። በስሩ ደግሞ የጣና እና የሌሎች ውሃ አካላት ልማትና ጥበቃ ኤጀንሲ ተቋቁሞ ስራዎች እየሰሩ ነው ያሉ። እነዚህ አካላት ጥናቶችን ለማስጠናት ሞክረዋል። እንግዲህ ጥናቶች ብዙ ናቸው፣ ሸልፍ ላይ ያሉ ብዙ ናቸው። በእርግጥ ብዙዎች ተግባራዊ አልተደረጉም። የአብዛኛው ጥናቶች የሚያመላክቱ በጉልበት ሐይቁን ላይ የወረረውን እንቦጭ ማስወገድ እንደሚቻል ነው። ጥናቶች ብቻ ሳይሆን ይሄ ሐይቅ እንደዚህ አይነት አረም በዓለም በበርካታ ሀገሮች ወደ 50 የሚጠጉ ሀገሮች ላይ ሐይቆች ላይ የተከሰተበት ሁኔታ ነው ያለው። የአብዛኞቹ የታደጉት ሐይቆችን የታደጉት በጉልበት በማስወገድ በሰው ጉልበት በማስወገድ ነው የብዙዎቹ ተሞክሮ የሚያመላክተው። አሁን በደረስንበት ድምዳሜ 90% እና በላይ አካባቢ አረሙን በሰው ጉልበት ማስወገድ ይቻላል ማለት ነው።
እንቦጭ በሚገኝባቸው ቀበሌዎችና ወረዳዎችም ከ250 እስከ 300 ሰው በየቀኑ የሚሰማራ መሆኑንም አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ቀደም ሲል ለሰማችሁት ዘገባ አስቴርን እናመሰግናለን። ለዛሬ 2 ወጣት ሰዓሊያንን እንግዳ አድርገን ጋብዘናል። ወጣቶቹ ሰዓሊያን እያሱ ተላይነህና ኪሩቤል አበበ ይሰኛሉ። ሁለቱም ወጣቶች በአፍሪካን ኢመርጂንግ ኢንቪቴሽናል ላይ ለመጨረሻ ዙር ካለፉት 17 ሰዓሊያን መካከል የነበሩ ሲሆን እያሱ አንደኛ፣ ኪሩቤል ደግሞ 3ኛ በመሆን ማሸነፋቸው በተቋሙ ድረገጽ ላይ ይፋ ተደርጓል። ኤደን ገረመው ከሁለቱ አሸናፊ አርቲስቶች ጋር ቆይታ አድርጋለች። ቀጥሎ ይቀርባል።
የዛሬ 2 ዓመት በአፍሪካ የአርት ጋለሪዎች ማህበር አማካኝነት የተመሰረተውና ለታዳጊ አፍሪካውያን ሰዓሊዎች ዕውቅና ለመስጠትና ትስስር እንዲፈጥሩ ለማገዝ የተዘጋጀው የኢመርጂንግ ፔይንቲንግ ኢንቪቴሽናል የ2020 የመጨረሻው ዙር አሸናፊዎች ሰኞ ዕለት ምሽት ይፋ ተደርገዋል። በዘንድሮው ውድድርም 2 ኢትዮጵያውያን ሰዓሊያን የአንደኛና የ3ኛ ደረጃን አግኝተዋል። አንደኛ የወጣው ሰዓሊ ወጣት እያሱ ተላይነህ ሲሆን ስራዎቹ ምናባዊ ወለፈንድ አገላለጽ ወይም አብስትራክት ኤክስፕረሽኒዝም ዙሪያ ያጠነጥናሉ። አሸንፋለሁ ብዬ አልገመትኩም ነበር የሚለው እያሱ ማሸነፉ ለሱ ያለውን ፋይዳ በዚህ መልኩ ያስረዳል።
ውጤቱ ጥሩ እንደሚሆን ጠብቄ ነበር ግን ደረጃውን አልገመትኩም እንደዚህ ይሆናል ብዬ አልጠበቅኩም። ምክንያቱም ብዙ ጊዜ ስራበት ጊዜ ሁለት አስፔክት ነው ያለው። የስራው ቴክኒካል አስፔክት አለ፣ ሁለተኛው ደግሞ ሐሳቡ አለና አንዳንዴ ስራውን ወደውት ዳኞቹ ሐሳቡ ጋር ላይስማሙ ይችላሉ። በሌላ መንገድ ደግሞ ሐሳቡን አስበልጠው ስራው ጋር ብዙ ላይመቻቸው ይችላል። ያ ነገር ስላለ ውድድር ብዙ ጊዜ ከባድ ነውና ውጤቱ እንደዚህ በመሆኑ በጣም ደስተኛ ሆኛለሁ። በጣም ቆንጆ ነው። ፋይዳው ምንድነው? እኔ ያለሁት አሁን early artistic career line ማለት ገና የስል ጉዞዬ ገና እየተጀመረ ነው። ከኮሌጅ ከወጣው ገና 3 አመት ነውና እድሜ ሙሉ ስሰራው ምኖረው ስራ ስለሆነ አሁን ዲቨሎፕ እያደረኩ ነው። የስራዬን ታሪክ ካሪየሬን እያጠነከርኩ ዓለም ላይ ካሉ ጋለሪዎች ጋር፣ ኮሌክተሮች ጋር፣ የአርት ወዳጆች ጋር የተሻለ ግንኙነትና እውቅና መስጠት ይችላል። ሁለቱ ነገር ደግሞ ባላንስ ማድረግ አለበት። ጥሩ ስራ ብቻውን ቆንጆ ነው፣ ነገር ግን ማርኬቱስ መግባት ካልቻለ እውቅና ካላገኘ ሪኮግናይዝድ ካልሆነ ቫልዩ አይኖረውም። ደግሞ ሪኮግኒሽን ኖሮም ደግሞ ስራው ጥሩ ካልሆነ ማድረግ አይኖርምና ሁለቱን ነገር ባላንስ ለማድረግ በጣም ረድቶኛል። በዚህ ውድድር ላይ ውጤታማ መሆኔ አንደኛ መውጣቴ በጣም ጠቅሞኛል።
ሌላው በዚህ ውድድር ውስጥ ያለፈውና ሶስተኛ ደረጃን ያገኘው ሳአሊ ኪርበል አበበ ከአለ ፈለገ ሰላም የስነ ጥበብ ትምህርት ቤት ተመርቆ ከወጣ 6 አመት እንዳለፈው ይናገራል። ያሳሳል ዘይቤው ፊግራቲቭ ወይም ሰውኛ የሆነው ኪርበል እሱም እንደያሱ ሁሉ በዚህ ውድድር ላይ ያገኘው ውጤት ያልጠበቀው እንደሆነ፣ ነገር ግን እድሉ ዓለም አቀፍ በር እንደከፈተለት እንደሚያምንም ይገልጻል።
አሸንፋለሁ ብዬ አልጠበቅኩም። ምክንያቱም ስዕል ላይ ውድድር ሲባል ትንሽ ይከብዳል። ምክንያቱም ሁሉም ሳአሊ በራሱ መመዘኛ ጥሩ ቦታ ላይ ነው ያለው እና ሁሉም በራሱ መመዘኛ ደግሞ የራሱን ነገር ነው የሚሰራው እና ውድድር ራሱ ሲባል ትንሽ ይከብድ ነበረ። ግን እንግዲህ ስራችን ታይቶ ተመዝኖ ለዚህ በመምጣታችን ደስተኛ ነኝ። አንዱ ትልቁ ነገሩ ምንድነው የዚህ ፕላትፎርም ከሰዎች ጋር በጣም እንድንገናኝ አድርጎናል። በተለይ ከትልልቅ ከአርት ማርኬቱ ጋር የሚገናኙ ባለሙያዎችን እና ብዙ ሰዎችን እንድናቅ ስላደረገን እንግዲህ ከዛ ጋር ተያይዞ ብዙ የሚመጡ ነገሮች ይኖራሉ ብለን እናስባለን።
ኪሩቤል አክሎም በጣም ብዙ ወጣት ሰዓሊያን ኢትዮጵያ ውስጥ መኖራቸውን በመጥቀስ ይህን መሰል ዓለም አቀፍ ውድድሮች ላይ ለመቅረብ መታገልና መጣር እንዳለባቸውም ያሳስባል።
ኢትዮጵያ ውስጥ እንደሚኖርና ኢትዮጵያዊ ሰዓሊ እንደዚህ አይነት እድል ማግኘት እውነት ለመናገር ቀላል አይደለም። ምክንያቱም ከሌሎች አፍሪካ ሀገሮች አንጻር ሲታይ የኛ ተሞክሮ ትንሽ ገና ነው እና ማንኛውም ህልም ያለው ወይም አላማ ያለው ወጣት ዋጋ መክፈል እንዳለበት እና መስራት እንዳለባቸው ነው የሚሰማኝ። ምክንያቱም ያለው እድል በጣም ጠባብ ነው። እንደምታውቁት እኛ ጋር ብዙ የአርት ኢንፍራስትራክቸሮች የሉም፣ ብዙ ተግዳሮቶች አሉ። ስለዚህ እነዛን ሁሉ አልፎ ራስን ለኢንተርናሽናል ፕላትፎርም ለማብቃት ትንሽ ስራ ይጠይቃል እና ተስፋ ሳይቆርጡ ሳይታክቱ መስራት ነው።
ኢመርጂንግ ፔይንቲንግ ኢንቪቴሽናል ተቋም ከአንድ እስከ ሶስተኛ ለወጡ ተሸላሚዎች እስከ $6,000 ሽልማት እንደሚሸልም በድረገጹ ላይ የገለጸ ሲሆን በተጨማሪም አንደኛ ለወጡ አሸናፊ በዚምባብዌ ሐራሬ የሶስት ወር የጥበብ ቆይታ አርት ሬዚደንሲ እና የኤግዚቢሽን መርሃ ግብር እንደሚያዘጋጅም አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የተከበራችሁ አድማጮች ለምሽቱ ያስተናዳናችሁ ዝግጅቶች በዚሁ ተጠናቀዋል። በምሽቱ አናዘጋጅ ስዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮን የቆየው ሀብታሙ ስዩምና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን። በፌስቡክ ገጻችን @voaamharic በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።